ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና መሰረታዊ የሰብአዊ መብት ነው ያሉት አዲሱ ተመራጭ የዓለም ጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም የጤና አገልግሎቶችን በዓለም ዙሪያ ለማስፋፋት እንደሚሰሩ ተናገሩ።
Half of our population doesn't have access to healthcare. ዩኒቨርሳል ሄልዝ ካፕ
ማህበረሰባችን ከፊል የሚሆነው የጤና አገልግሎቶችን አያገኝም። አጠቃላይ የጤና ጥበቃ መሰረታዊ መብት ነው። በመጨረሻው ደግሞ ጤና የማህበረሰብ ልማትና ብልጽግናን ያመጣል። ስለዚህ የእንቅስቃሴያችን አብይ ትኩረት የጤና አገልግሎቶችን ለሁሉም ማዳረስ ነው።
ዶክተር ቴድሮስ አድሃኖም በሐምሌ ወር ስራ ሲጀምሩ የዓለም የጤና ድርጅትን በመምራት የመጀመሪያው አፍሪካዊ ይሆናሉ። ዝርዝሩን በእለቱ አብይ ርዕስ ይዘናል።
እናስጥልን ክብራትና ክብራን አድማጮች፣ የዛሬ ግንቦት 16 2009 ዓመተ ምህረት ዝግጅታችን ይዘን ቀርበናል። ሌሎች በርከት ያሉ ዘገባዎችም አሉን።
አስተናጋጆቻችሁ አሉላ ከበደና ዳንኤል ተሳየንን ከአቀናባሪያችን ንጉሱ ታምሬ ከስርጭት መሐንዲሱ ጋር እስከ 4 ሰዓት አብረናችሁ እናመሻለን። አሁን ዜናን እናስቀድማለን። የዓለም የጤና ድርጅት ዋና ስራ አስኪያጅ ሆነው የተመረጡት ዶክተር ቴድሮስ አድሃኖም ለሚመሩት የዓለም የጤና ድርጅት ያላቸው ራዕይ የሰዎችን ጤንነት መጠበቁ የሰብአዊ መብት አካል ተደርጎ እንዲታይ ማድረግ ነው ብለዋል። የኢትዮጵያ የጤና ጥበቃና የውጭ ጉዳይ ሚኒስትር ሆነው ያገለገሉት ዶክተር ቴድሮስ የዓለም የጤና ድርጅትን ለመምራት የመጀመሪያው አፍሪካዊ ይሆናሉ። ድርጅቱ ከ69 ዓመታት በፊት ነው የተመሰረተው። ለሁለት ዓመታት ያህል ከባድ ውድድር ሲካሄድ ከቆየ በኋላ ዶክተር ቴድሮስ እንግሊዛዊውን ዶክተር ዴቪድ ናባሮን እና ፓኪስታናዊቷ ሐኪም ሳኒያ ኒሽታርን አሸንፈዋል። ከ185 የዓለም የጤና ድርጅት አባላት በ133 ድምፅ ነው የተመረጡት። የምርጫው ውጤት በጣም ግልጽ ነው ብለዋል ዶክተር ቴድሮስ። የድርጅቱ አባላት በእኔ ላይ እንደሚተማመኑ በሰጡት ድምፅ የታየ መሆኑ ራሱ የተለምኩትን ራዕይ በተግባር ላይ ለማዋል ያስችለኛል ሲሉም ዶክተር ቴድሮስ አድሃኖም አስገንዝበዋል። ኤርትራ 26ኛውን የነጻነት በዓል ዛሬ በመዲናዋ አስመራ አክብራውላለች። እለቱን ምክንያት በማድረግ በአስመራ ስታዲየም በተካሄደ ስነ ስርዓት ላይ ንግግር ያደረጉት ፕሬዝዳንት ኢሳያስ አፈወርቂ ኤርትራ በረጅም ዓመታት የጥልቅ ትግል የነጻነትን እንደተጎናጸፈች አስታውሰው የድንበር ጦርነቱ የኤርትራን ነጻነት ላለመቀበል የተደረገ ደባ ውጤት ነው ብለዋል። ፕሬዝዳንቱ ስለ ድንበር ጦርነት ሲያወሱ ኢትዮጵያን በስም አልጠቀሱም። ሆኖም በወረራ የተያዘ ያሉት መሬት እንዲመለስ ጥሪ አድርገዋል።
በዚህ አጋጣሚ ንዋይቶ ጸጥታን ልዕልና አህጉራዊ ሕጊ አኽቢሮምን ጉቦ ሐላፍነቶም አልዒሎምን ተወሪሩ ንዘሎ ልዑላው መሬትና ሓራ ገይሮም ከረክቡና።
በዚህ አጋጣሚ የጸጥታው ምክር ቤት የሕግ የበላይነት አክብረው ተገቢውን ኃላፊነታቸውን በመወጣት በወረራ የተያዘውን መሬታችን እንዲያስረክቡልን እንጠይቃለን። ፍትሐዊ ያልሆነውን እቀባ ደግሞ ተጸጽተው እንዲያርሙና ያስከተለውን ጥፋት እንዲክሱ እየተማጸንኩ የኤርትራ ሕዝብ ወዳጅ ፍትህ አፍቃሪ የሆነው የዓለም ሕዝብ ወዳጅነቱን እንዲያጠናክር ጥሪዬን አቀርባለሁ። ይህን ያሉት ፕሬዝዳንት ኢሳያስ ኤርትራ ከነጻነት በፊትም በነበራት የጸረ ሽብር ፖሊሲ ትልቅ ሚና ተጫውታለች። ይሁን እንጂ በዚህ ሚናዋ ዓለም ለኤርትራ እውቅና አልሰጠም ነው ያሉት። በመጨረሻም የኤርትራን ሕዝብ በዚህ ፈታኝ ባሉት ወቅት ላሳየው ጽናት አመስግነዋል። እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን ትላንት በሰሜን ሶማሊያ ለተፈጸመው ያጥፍቶ ጥቃት ኃላፊነት ወሰደ። በጥቃቱ አጥፍቶ ጠፊውን ጨምሮ 5 ሰዎች ተገድለዋል፣ 18ም ቆስለዋል። እስላማዊ መንግስት ነኝ የሚለው ቡድን አማክ በተባለው የዜና አገልግሎት ላይ ያወጣው መግለጫ አጥፍቶ ጠፊው የፈንጂ ሰደርያ ታጥቆ መስዋዕት ሆኗል ይላል። እስላማዊ መንግስት ነኝ የሚለው ይህ ቡድን ሶማሊያ ውስጥ ጥቃት አካሄድኩ ሲል ለመጀመሪያ ጊዜ ነው ከሁለት ዓመታት በፊት አንስቶ በአገሪቱ እንደሚንቀሳቀስም ተዘግቧል። ጥቃቱ ኢላማ ያደረገው በሶማሊያ ራስ ገዝ ፑንትላንድ ክልል በቦሳሶ ላይ ባለው ዝውውር የሚበዛበት መገናኛ የሚጠብቁ የጸጥታ ኃይሎችን ነው።
በሶማሊያ መዲና ሞቅዲሾ ዛሬ በደረሰው መኪና ውስጥ የተጠመደ ቦምብ ፍንዳታ ቢያንስ 5 ሰዎች ተገድለው 6 እንደቆሰሉ ባለስልጣኖችና እማኞች ተናግረዋል። መኪና ውስጥ የተጠመደው ቦምብ የፈነዳው በሞቅዲሾ የባህር ወደብ በሚገኝ ትንሽ ምግብ ቤት አጠገብ መሆኑን እማኞች በአሜሪካ ድምጽ ላለው የሶማሊኛ ስርጭት ተናግረዋል።
ወደ 400 ሺህ የሚጠጉ ህጻናት በኮንጎ ዲሞክራሲያዊ ሪፐብሊክ በሚገኘው ካሳይ ክልል ከባድ የተመጣጠነ ምግብ እጥረት እንደገጠማቸው የተባበሩት መንግስታት ድርጅት የህጻናት መርጃ አገልግሎት ገለጠ። በክልሉ ባሉ 5 ክፍላተ ግዛቶች የሚካሄደው ግጭት ወሳኝ የሆነው የጤና አጠባበቅ መሰረተ ልማት እንዳይሰራ አድርጓል። በማዕከላዊ ካሳይ ክፍለ ግዛትም ከጤና ጥበቃ ማዕከሎች ከአንድ ሶስተኛው በላይ የሚሆኑት በጸጥታ ስጋት ምክንያት ወይም የህክምና አቅርቦት ስለሌለ ለመዘጋት ተገደዋል ተብሏል። በክልሉ የሚካሄደው ግጭት የእርሻን ስራ በማሰናከሉ ልጆች የተመጣጠነ ምግብ እጥረት እየገጠማቸው መሆኑን የህፃናት መርጃው ድርጅት ያወጣው መግለጫ ጠቅሷል። ካለፈው ነሐሴ ወር አንስቶ በማዕከላዊ ኮንጎ በሚገኘው ካሳይ ክልል በመንግስትና ኩሚያና ናሳፑ በተባለው የአማጽያን ቡድን መካከል ከበድ ያለ ውጊያ ሲካሄድ ቆይቷል። የተባበሩት መንግስታት ድርጅት ሁለቱም ተዋጊ ወገኖች ሲያወግዝ ቆይቷል። አማጽያኑ ለእድሜ ያልበቁ ልጆችን ይመለምላሉ፣ በመንግስት ህንጻዎችና ባለስልጣናት ላይ ጥቃት ያካሄዳሉ። የመንግስት ጸጥታ ኃይሎች ደግሞ ተመጣጣኝ ያልሆኑ ኃይሎችን በመመደብ በአማጽያኑ ላይ የጅምላ ጥቃት ይፈጽማሉ በሚል ነው የመንግስታቱ ድርጅት የሚያወግዛቸው። ካሳይ ከግጭቱ በፊትም ቢሆን እጅግ ድሃ ከሚባሉት የአገሪቱ ክልሎች አንዱ ነው።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በመጀመሪያው የውጭ አገር ጉብኝታቸው ወቅት ከሮማው ርዕሰ ሊቃነ ጳጳሳት ፍራንሲስ ጋር ዛሬ ረቡዕ ለ30 ደቂቃዎች ተወያይተዋል። ስቲቨን ሄርማን የላከው ዘገባ አለ፣ አዲሱ አበባ ያቀርበዋል።
እንደ የመጀመሪያ የውጭ አገር ጉብኝታቸው ሁሉ ከአቡኑም ጋር ለመጀመሪያ ጊዜ የተገናኙት ፕሬዚዳንት ዶናልድ ትራምፕ የእጅ ሰላምታ ተለዋውጠው ሲያበቁ ወደ ርዕሰ ሊቃነ ጳጳሱ የግል ማረፊያ አምርተዋል። በጣም ታላቅ ክብር ይሰማኛል በማለት ነበር የአክብሮት አድናቆታቸውን የገለጡት ትራምፕ። ከግል ማረፊያ በመውጣት ደግሞ ቀዳማዊት እመቤት ሜላኒያ እና የውጭ ጉዳይ ሚኒስትር ሬክስ ቲለርሰንን ጨምሮ ከሌሎቹ የፕሬዝዳንቱ ልዑካን አባላት ጋር ሰፋ ያለ ግንኙነትና የሐሳብ ልውውጥ ተካሂዷል። የስጦታ ልውውጥም ነበር። አቡኑ ፕሬዝዳንት ትራምፕ እንደሚያነቧቸው ቃል የገቡትን መጻሕፍት አበርክተውላቸዋል። ሌላም አግኝተዋል። ትራምፕ የሰላም ምልክት ነው ያሉትን ሜዳል ኦፍ ኦሊቭ የተሰኘውን የወይራ ቅጠል ያለበት ሜዳሊያ ማለት ነው ተበርክቶላቸዋል። ፕሬዚዳንት ትራምፕ ሲመልሱ ሰላምን እንጠቀምበታለን ብለዋል። ባለፈው ዓመት ሁለቱ በቃላት ጦርነት ተጠምደው ነበር። ምነው እንኳ ትራምፕ በምረጡኝ ዘመቻ ላይ በነበሩበት ጊዜ ሜክሲኮን ከዩናይትድ ስቴትስ የሚለይ ግድግዳ አቆማለሁ አላሉም? ያኔ አቡነ ፍራንሲስ ያን ጊዜ በሚያገናኝ ድልድይ ፈንታ ግድግዳ አቆማለሁ ብሎ የሚያስብ ሰው ክርስቲያን አይደለም ሲሉ፣ ትራምፕ ደግሞ የአቡኑን አስተያየት አሳፋሪ ማለታቸው አይዘነጋም።
በመጨረሻም ዶናልድ ትራምፕ እስራኤልን ከጎበኙ በኋላ አይሁዱ ስደተኛ ቢሆኑም ፍልስጤማውያኑ ግን የተከፉ መሆናቸውን እየገለጡ ነው። ሮበርት በርገር ከኢየሩሳሌም ያስተላለፈውን ዘገባ ዝርዝር ሰለሞን አባተ ይዞ ቀርቧል።
ለላንቲካ ወይም ለስሙላ ወይም ለመታያ የሚደረጉ እንቅስቃሴዎች በቁም ነገር በሚታዩባት እስራኤል የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ያከናወኗቸው እጅግ ከፍተኛ ትርጉም የተሰጣቸው አድራጎቶች እስራኤላውያኑን ከልብ አስፈንድቀዋል። ጠቅላይ ሚኒስትር ቤንጃሚን ኔታንያሁን ጨምሮ
ታንክ ዩ ፕሬዚደንት ትራምፕ ፎር ዩር ስቴድፋስት ፍሬንድሺፕ ቱ ዘ ጁዊሽ ፒፕል ኤንድ ዘ ጁዊሽ ስቴት ኢት ኢዝ ዲፕሊ
ፕሬዚደንት ትራምፕ ለአይሁድ ሕዝብና ለአይሁድ መንግሥት ላለው እጅግ የጠነከረ ወዳጅነት አመሰግንዎታለሁ።
ትራምፕ በአይሁድ እምነት እጅግ ቅዱስ የሆነውን የጽዮን ቤተ መቅደስ ምዕራባዊ ግንብ ሲጎበኙ የመጀመሪያው ተቀማጭ ፕሬዚደንት ሆነዋል። ከርሳቸው የቀደሙት የአሜሪካ መሪዎች ሁሉ ከዚያ ርቀው መቆየት የመረጡት ፍልስጤማውያኑ የመጪ ሀገራቸው ማዕከል የመንግስታቸው መናገሻ ናት ብለው ለሚያምኗት አወዛጋቢ ለሆነችው የአሮጌቱ ኢየሩሳሌም የእስራኤል ይዞታነት ዕውቅና መስጠት ባለመፈለጋቸው እንደሆነ ይነገራል። ትራምፕ በ28 ሰዓታት ቆይታቸው እጅግ የበረከተ ሙገሳና ክብርን በእስራኤል ላይ ሲነሰንሱ በዌስት ባንክ ከተማይቱ ቤተልሔም ያሳለፉት ግን ከፍልስጤም ፕሬዚዳንት መሐሙድ አባስ ጋር የተሰበሰቡበትን 1 ሰዓት ብቻ ነው። የሰላም ጊዜው ደርሷል ቢሉም ትራምፕ ሰላሙ እንዴት እንደሚጨበጥ የሚያመላክት ዝርዝር ቅድ ግን አላቀረቡም። ፍልስጤማውያን እጅግ ስለሚያሳስቧቸው ጉዳዮች ወይም ስለሚመኙዋቸው ህልሞቻቸው፣ ስለ አይሁዳውያኑ የሰፈራ መስፋፋት ወይም ስለ ፍልስጤማዊ መንግስት ምስረታ አንድም ቃል አልወጣቸውም። የትራምፕ ጉብኝት መከፋትን እንዳሳደረባት የዌስት ባንኳ ተማሪ ኢማን ሐዳድ ተናግራለች።
From my opinion, it was a general visit for the American president. I didn't see anything new.
The American president የተለመደ አጠቃላይ የሆነ ጉብኝት ነው። በኔ ሐሳብ በንግግራቸው ውስጥ ስለ ሰፈራ፣ ስለ እስራኤል ኃይል ይዞታ፣ ስለ ኬላዎቹ ምንም አልሰማሁም። ምንም አዲስ ነገር የለም።
በድርድር በጽናት ከአንተም ይቅር ከኔም ይቅር በመባባል ወገኖቹ ለሰላም ሊስማሙ እንደሚችሉ ትራምፕ ተናግረዋል። እንደ መጀመሪያ እርምጃ ተጠራጣሪዎቹን የእስራኤልና የፍልስጤም ተደራዳሪዎች ወደ ንግግር ጠረጴዛ ለመመለስ እየጣሩ ናቸው።
አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐየንን። በአለም ዜናዎች የጀመረው መደበኛ ፕሮግራማችን በ19 በ22 እና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው። ከዚያ በፊት ግን በሁለተኛው አጋማሽ ከሚቀርቡ ዝግጅቶች አንዱን እናሰማለን።
የኢትዮጵያ ብሔራዊ
ምክር ቤት ጠብቆ የተሻለ ፍርአት እንዲመጣለት እንደሚፈልግ አረጋግጦልናል። ስለዚህ የፖለቲካ መሪዎቻችን፣ የሲቪክ ኦርጋናይዜሽን ሊደርስ የመሳሰሉት ያንን ፈለግ ተከትለው በአንድነት ዙሪያ ተሰባስበው የተሻለች ኢትዮጵያን ለማምጣት ጥረት እንዲያደርጉ ግፊት ለማድረግም ጭምር ነው እዚህ የምንገናኘው።
የመድረኩ ሊቀመንበር ዶክተር አሸናፊ ጎሳዬ ናቸው። የኢትዮጵያ ብሔራዊ አንድነት ጉባኤ በሲያትል የሚባል መድረክ የፊታችን ቅዳሜና እሁድ የሚካሄደው በኢትዮጵያ ወቅታዊ የፖለቲካ ሁኔታ ላይ ያተኮረ የሐሳብ ልውውጥና የውይይት መርሃ ግብር አዘጋጅተዋል ይላል። በዲሞክራሲ በተግባር ይመለሳሉ። ለምሽቱ ከሚቀርቡት ሁለተኛውን ድምፅ እናሰማችሁ።
ሊሰማን የሚችል አካል አላገኘንም። ሰው በጣም ተጎድቷል። በጣም ከሚገባው በላይ አይደለም። እንኳን ሪፊውጁ ያገሩ ዜጋ እንኳን መንገድ ላይ የወጣበት ሰዓት ነው ያለው አሁን። እና የመን በጣም በመጥፎ ሁኔታ ላይ ናት ያለች።
የመን ዋና ከተማ ሰንዓ ከሚኖሩ ስደተኞች አንዲቱ ሰብለ ዮሐንስ መሐመድ በሴቶችና ቤተሰብ ክፍለ ጊዜ ትቀርባለች።
አሁን የሰዓቱን አፊረስ ጤና መሰረታዊ የሰብአዊ መብት ነው ያሉት አዲሱ የዓለም ጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም የጤና ጥበቃ ስራቸው ለሁሉም ሰው የሚዳረስ የሰብአዊ መብት እንዲሆን የመስራት እቅድ እንዳላቸው ተናገሩ። ዶክተር ቴድሮስ ከተመረጡ በኋላ ጄኔቫ ላይ ለጋዜጠኞች ሰጡትን መግለጫ የተከታተለችው ሊሳ ሽላይን ያጠናቀረችውን ዘገባ ዝርዝር ሄኖክ ሰማግዜር ይዞ ቀርቧል።
የቀድሞው የኢትዮጵያ የጤና ጥበቃ ሚኒስትር ዶክተር ቴድሮስ አድሃኖም በሐምሌ ወር ስራ ሲጀምሩ የዓለም የጤና ድርጅትን በመምራት የመጀመሪያው አፍሪካዊ ይሆናሉ። በዚህ ምርጫ ከሁለት ሌሎች እጩዎች የተጠበቀ ፉክክር ቢገጥማቸውም በስተመጨረሻ ከ185 የዓለም ጤና ድርጅት WHO አባል ሀገሮች የ133ቱን ድምጽ በማግኘት ነው ያሸነፉት። ዶክተር ቴድሮስ ያገኙት ሰፊ ድጋፍ የዓለም የጤና ድርጅትን ራዕይ ለመተግበር የመተማመኛ ድምጽ ይሆነኛል ብለዋል። በስራቸውም ጤና መሰረታዊ የሰው ልጅ መብት መሆኑን በተግባር ማሳየት እንደሚሆን አብራርተዋል።
Half of our population doesn't have access to healthcare. ዩኒቨርሳል ሄልዝ ካቨሬጅ
ከማህበረሰባችን ከፊል የሚሆነው የጤና አገልግሎቶችን አያገኝም። አጠቃላይ የጤና ጥበቃ መሰረታዊ መብት ነው። በመጨረሻው ደግሞ ጤና የማህበረሰብ ልማትና ብልጽግናን ያመጣል። ስለዚህ የእንቅስቃሴያችን አብይ ትኩረት የጤና አገልግሎቶችን ለሁሉም ማዳረስ ነው።
ዶክተር ቴድሮስ ስራ የሚጀምሩት በአውሮፓውያኑ የሐምሌ ወር መጀመሪያ ሲሆን በሚቀጥሉት 5 ዓመታት በርካታ ስራዎችን ለማሳካት እንደሚተጉ ይናገራሉ። የጤና ጥበቃን በዓለም ዙሪያ ለማዳረስ ከሚሰሩት ስራ በተጨማሪ የዓለም የጤና ድርጅትን የተቀላጠፈ ምላሽ ለመስጠት የሚችል ብቁ ተቋም ለማድረግ የአሰራር ማሻሻያዎችን እንደሚተገብሩም ተናግረዋል።
The campaign has ended as you know officially. But I think more work begins actually now.
የምረጡኝ ዘመቻው በይፋ ተጠናቋል። ስራችንም ከአሁኑ ጀምሯል። በእጅጉ እንደሚፈትነን ጠንቅቄ አውቃለሁ። ቀላል ስራ ያለመሆኑን ትረዳላችሁ። ከተባበርንና አብረን ከሰራን ግን ለውጥ ማምጣት እንደምንችል ጠንቅቄ አውቃለሁ።
ተመራጩ የዓለም የጤና ድርጅት ስራ አስኪያጅ የዓለም የጤና ድርጅት WHO ለአስቸኳይ የጤና ጥበቃ ስራዎች ፈጣንና የተሳካ ምላሽ ለመስጠት የሚያስችል አቅም እንዲኖረው ለመገንባት እንደሚሰሩ ተናግረው በተለይ ተላላፊ በሽታዎች ሲከሰቱ ምላሹ ፈጣን መሆን እንደሚኖርበት አስምረዋል።
የኢትዮጵያ የቀድሞ የውጭ ጉዳይና የጤና ጥበቃ ሚኒስትር ዶክተር ቴድሮስ አድሃኖም የዓለም የጤና ድርጅት ለመምራት መመረጣቸው ለኢትዮጵያም ለአፍሪካም ድል ነው ያሉት የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ዓለም ናቸው። እስክንድር ፍሬው ዝርዝሩን ከአዲስ አበባ አድርሶናል። ቀጥሎ ይቀርባል።
የቀድሞው የጤና ጥበቃና የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም በዓለም የጤና ድርጅት ዳይሬክተርነት መመረጥ በሂደት የታዩ ስኬቶች ውጤት መሆኑን ነው የውጭ ጉዳይ ሚኒስቴር አስታወቀው። የሚኒስቴሩ ቃል አቀባይ አቶ መለስ ዓለም ለአሜሪካ ድምጽ እንዳስረዱት የዶክተር ቴዎድሮስ አጀንዳዎች ዓለም አቀፍ የጤና ተደራሽነትን የመሳሰሉ የሶስተኛው ዓለም አጀንዳዎች ናቸው። የኢትዮጵያ የጤና ጥበቃ ሚኒስትር ሆነው ባገለገሉበት ወቅት በልዩ ልዩ ዘርፎች ትርጉም ያለው ውጤት ማስመዝገባቸውንም አስታውሰዋል። ምርጫውም እርሳቸውና አገሪቱ በጤናው ዘርፍ ላስመዘገቧቸው ውጤቶች የተሰጠ እውቅና ነው ሲሉ ገልጸዋል ቃል አቀባዩ አቶ መለስ። ይህንን የዶክተር ቴዎድሮስ ልምድ በዓለም የጤና ድርጅት ውስጥም መጠቀም እንደሚቻል የኢትዮጵያውያንም ሆነ የአፍሪካውያን እምነት እንደሆነም ጠቅሰዋል። እናም እነዚህ አፍሪካውያን ለዶክተር ቴዎድሮስ መመረጥ ያደረጉት አስተዋጽኦ ከፍተኛ መሆኑንም አብራርተዋል።
አፍሪካውያን ለዶክተር ቴድሮስ እጩነት ድጋፍ ብቻ አይደለም ሰጡት። በመርጫው ሂደት ጄኔቫ እንዲሁም አዲስ አበባ ላይ በተከታታይ እንደ ኢትዮጵያ የውጭ ጉዳይ ሚኒስትር ጄኔቫ እንዳለው የኢትዮጵያ ኤምባሲ በኩል ደረጃ በሚባል ሁኔታ ሲቀሰቅሱ ነበር፣ ሲያስተባብሩ ነበር። ዛሬ ለተገኘው ውጤት የኢትዮጵያ መንግስት በአንድ ወገን፣ ሌሎች አፍሪካውያንና ሌላው የዓለም አቀፍ ማህበረሰብ ትርጉም ያለው አስተዋጽኦ አድርገዋል ብሎ ማለት ይቻላል። ስለዚህ ውጤቱ ዶክተር ቴድሮስ እንደግለሰብ ያሸነፉበት አፍሪካም ኢትዮጵያም አሸናፊ የሆኑበት ነው ማለት ይቻላል።
ዶክተር ቴድሮስ አድሃኖም የምርጫ ዘመቻ ከሚያካሂዱበት ጊዜ ጀምሮ በውጭ ከሚኖሩ ኢትዮጵያውያን ውስጥ የድጋፍም የተቃውሞም ድምጾች ተሰምተዋል። እርስዎም እንደሚያውቁት ዶክተር ቴድሮስ ያገለገሉት መንግስት ሰብአዊና ዲሞክራሲያዊ መብቶችን ይጥሳል በሚል በዚህ ላይ ያለው አስተያየት ምንድን ነው?
ጠቃሚ የሆነው ነገር ስለመጪው ጊዜ ማሰብ ነው። ሰዎች የራሳቸውን አስተያየት በመሰላቸው መንገድ መስጠት ይችላሉ። ይሄን የግል አስተያየታቸውን ማክበር ያስፈልጋል። ትክክል ነው ትክክል አይደለም አሁን የተሻገርነው ጉዳይ ነው። ዶክተር ቴድሮስ የተቃወማቸውም የደገፋቸውም ኢትዮጵያዊ ተወካይ ናቸው። እንደዛ ነው መታየት ያለበት። ዶክተር ቴድሮስ አፍሪካ ላይ በሙሉ ድጋፍ አግኝቷል። ዶክተር ቴድሮስ አሁን የዓለም ጤና ድርጅት ዳይሬክተር ጀነራል ናቸው። ይሄን ደግሞ የሚደግፋቸውም የሚቃወማቸውም የሚቀበለው ሀቅ ሆኗል። ተቃዋሚው ነገር ለኢትዮጵያዊ በአሸናፊነት ውስጥ ይቅርባይነት አለ። ያለፈውን ነገር መተቸት ምንም ትርጉም የለውም። ነገ ሌላ ዓለም አቀፍ ተቋም ላይ ተቀምጠው ማየት የኔም የውጭ ጉዳይ ሚኒስትር ምኞት።
ለዓለም የጤና ድርጅት ዋና ዳይሬክተርነት በተካሄደው ምርጫ አፍሪካውያን የተከተሉት ስልት ለዶክተር ቴዎድሮስ ማሸነፍ ቁልፍ ሚና መጫወቱን ሌሎች ወገኖችም ይጋሩታል። በሕክምናው ዘርፍ የተሰማሩት የቀድሞው የኢትዮጵያ ፓርላማ አባልና የፓን አፍሪካ ፓርላማ ምክትል ፕሬዝዳንት ዶክተር አሸብር ወልደ ጊዮርጊስ ከነዚህ አንዱ ናቸው።
የአፍሪካ አህጉር እንደ አንድ ትልቅ ነገር ሁላችንም የምንናገረው ዋን አፍሪካ ዋን ቮይስ የሚባል ፖዚሽን አለ።
አንድ አፍሪካ አንድ ድምጽ፣
አንድ አፍሪካ አንድ ድምጽ ሆነን እንሄድ የምለው ዘንድሮ በዶክተር ቴዎድሮስ የታየን የሚመስለው መቀጠልም ያለበት ነው እና ከዚህ አኳያ እያንዳንዱ ኢትዮጵያዊ በአህጉር ደረጃ በዓለም አቀፍ ደረጃ ቦታ በሚይዝበት ጊዜ ተደጋግፈን ማውጣቱ መለመድ አለበት። አሁን በዶክተር ቴዎድሮስ ላይ የታየው ሰውየው በጣም ብቁ እና ጠንካራ ሰው አሸናፊነት ስሜትና መንፈስ በውስጣቸው ያሉ ያለ ሰው ሆነው ነው ያሸነፉት ይህንን ጉዳይ። ከዚያ አኳያ አፍሪካውያን ሁልጊዜ አሁን ጥሩ አቅጣጫ እንደያዝን አንድም ቦታ ሁለት ሶስት ተወዳዳሪ ከአፍሪካ ኑሮ ቢሆን ኑሮ ድምፁ ሁለት ሶስት ቦታ ተከፋፍሎ ማሸነፍም የማይችሉበት ደረጃ ይመጣ ነበር። ስለዚህ የእሳቸው ጥንካሬ በአንድ በኩል፣ የአፍሪካውያን ህብረት በሌላ በኩል፣ የሀገራችን ህዝብና መንግስት ከጎናቸው መቆም ነያ ሁሉ ተደራርቦ ለዚህ ስላበቃቸው ለወደፊትም ማንኛውም ኢትዮጵያዊ የትኛውም የአህጉርም ሆነ የዓለም አቀፍ ደረጃ ላይ በምደርስበት ጊዜ እዚያው አጠናክሮ መደገፍ መያዝ እንደሚያስፈልግና መተባበር እንደሚያስፈልግ ትልቅ ትምህርት የተገኘበት ነው።
ዶክተር ቴዎድሮስ አድሃኖም የዓለም የጤና ድርጅት ዋና ዳይሬክተር ሆኖ በመመረጥ የመጀመሪያው ኢትዮጵያዊና አፍሪካዊ ናቸው። የተመረጡትም አብሯቸው ለመጨረሻ ዙር ከደረሱት ከእንግሊዛዊው ዴቪድ ናባሮና ከፓኪስታናዊቷ ሳኒያ ኒሽታር የተሻለ ድምጽ በማግኘት ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ወደ ተከታዩ የመጽሔት ርዕስ እናልፋለን። አድማጮች፣ አዲሱ የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን በምርጫ ውድድር ወቅት ማሊ የሚገኙትን የፈረንሳይ ወታደሮች እንደሚጎበኙ ቃል ገብተው ነበር። ስልጣን ላይ በወጡ በጥቂት ቀናት ውስጥ ሁለተኛው የውጭ አገር ጉዟቸው ማሊ ስትሆን ለአፍሪካ ደግሞ የመጀመሪያቸው መሆን ተገልጧል። ከፓሪስ ማሪያ ጂልቫን ለአሜሪካ ድምጽ የላከችውን ዘገባ ዝርዝር አዲሱ አበበ ይዞ ቀርቧል።
ወደ ስልጣን በመጡ በቀናት ውስጥ በውጭ አገር ጉዟቸው ማሊን ሁለተኛው አገር ያደረጉት ፕሬዝዳንት ማክሮን ሽብርተኛነትን ለመዋጋት ቁርጥ ሐሳብ እንዳላቸውም አመላካች መሆኑ ተገልጧል። ማሊ ውስጥ ያለውን አክራሪ እስልምና ኃይል ለማስወጣት ፈረንሳይ እንደ አውሮፓ ቆጣጥር በ2013 ዓመተ ምህረት ወታደሮችን ወደዚያ በትልክም ግድያውን፣ ጠለፋውንና የተለያዩ ጥቃቶቹን ማቆም ግን አልተቻለም። ፕሬዚዳንቱ ማሊ እንደደረሱ የፈረንሳይ ወታደሮች ወደ ነበሩበት ወደ ጋኦ ጦር ሰፈር ነበር ያቀኑት። እዚያም ከማሊው ፕሬዚዳንት ኢብራሂም ከኢታ ጋር በተገናኙበት ወቅት ፈረንሳይ በሳህል ክልል የምታደርገውን ወታደራዊ ጣልቃ ገብነት እንደማታቆም አረጋግጠውላቸዋል። ፈረንሳይ ከመጀመሪያውም ከጎናችሁ በመሆን ጣልቃ ገብታለች። አሁንም ላረጋግጥሎ የምሻው አቋማችን ያልተለወጠ መሆኑን ነው ያሉት ፕሬዚዳንት ማክሮን። ፈረንሳይ በአሁኑ ወቅት 4000 ወታደሮች አሏት። በምዕራባዊ የአፍሪካ ሀገሮች በማሊ፣ ኒጀር፣ ቻድ፣ ቡርኪና ፋሶ እና ሞሪቴኒያ። ፊሊፕ ሁገን ስለ ማሊ ልዩ ጥናት ያደረጉ ፕሮፌሰር ናቸው። የፈረንሳው ፕሬዝዳንት ማክሮን አፍሪካ ላይ የሚኖራቸውን አቋም ለመናገር ጊዜው ገና ቢሆንም ይህ የአሁኑ ጉብኝት ግን አንድ ግልጽ የሆነ መልእክት አለው ብለዋል። ጉብኝቱ ቢያንስ ፈረንሳይ የአፍሪካ ጣልቃ ገብነቷን እንደማታቋርጥ የሚያረጋግጥ ነው ያሉት ፕሮፌሰር ሁገን። ፕሬዚዳንት ማክሮን በበኩላቸው የፈረንሳይ ቁርጠኛነት ለማሊ ብቻ ሳይሆን ለመላው የሳህል አገሮች ጭምር ነው ብለዋል። ሌሎች የአውሮፓ አገሮችም የዚህ ዓላማ ተጋሪዎች መሆን እንዳለባቸው ያመለከቱት ፕሬዚዳንት ማክሮን አንዳንድ የአፍሪካ አገሮች በቂ እንቅስቃሴ ባለማድረጋቸውም ወቅሰዋቸዋል። የቀድሞ ባለሀብትና የባንክ ባለሙያ የአሁኑ የፈረንሳይ ፕሬዚዳንት ማክሮን በጸረ ሽብርተኛነት ውጊያም ሆነ በሌሎች ወታደራዊ ጉዳዮች ላይ ያን ያህል ተሞክሮ የላቸውም። የማሊ ጉዟቸውን ማረፊያ ወይም የመጀመሪያ መዳረሻ ጋው በማድረጋቸውም ቀደም ሲል ለወታደሮቻቸው የገቡትን ቃል ለመፈጸም ረድቷቸዋል። ይሁንና ዋና ከተማዋን በማኮን እንደ መጀመሪያ መዳረሻ አለማድረጋቸው ደግሞ በፖለቲካው አምባ አቧራ አስነስቷል። ያ ቢሆን ኖሮ ይላሉ ፕሮፌሰር ሁገን፣ ጉብኝቱ መልክ በኖረው ነበር። ያ ብቻ አይደለም፣ ማክሮን ወደ ማሊ የሄዱት በርዕሰ ብሔር ደረጃ አይደለም፣ በፈረንሳይ የጦር ኃይሎች አዛዥነታቸው እንጂ። ይሄ ደግሞ ሌላ ጣጣ አለው፣ የተሳሳተ ትርጉም ያሰጣል።
La détermination de la France sera complète à vos côtés pour la sécurité.
እርግጥ ነው ፈረንሳይ አክራሪ እስላሞችን ከማሊ በማባረር ረገድ የራሷን ሚና ተጫውታለች። አዎ እንደ ወራሪ የሚያስቆጥራት ይሆናል። ለየት ባለ ሁኔታ በዲፕሎማሲያዊ መልክ ሊስተናገድ ይችል ነበር ነው ያሉት ፕሮፌሰሩ።
የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ የፕሬዝዳንታዊ ምረጡኝ ዘመቻቸው ከሩሲያ ጋር ያደረጉት የመመሳጠር ተግባር የለም ብለው እንዲያስተባብሉ ከፍተኛ የደህንነት መስሪያ ቤቶች ባለሥልጣናት ጠይቀዋል ተብሎ የወጡት ሪፖርቶች የትላንቱ የዩናይትድ ስቴትስ ምክር ቤት የምስክር ቃል ሰሚ ሸንጎ ውሎ አብላጫ ትኩረት ስበው ውለዋል። ሩሲያ በዩናይትድ ስቴትስ ምርጫዎች እጇን ዶላለች በተባለው ዙሪያ አዲስ የተሰየሙት ልዩ መርማሪ ሮበርት ሙለር የፍትህ ሚኒስትሩን ስፋት ያለው ምርመራ ቢጀምሩም በዩናይትድ ስቴትስ ምክር ቤት የተያዘው ምርመራ እንደቀጠለ ነው። የቪኦኤዋ ካትሪን ጂፕሰን ከዩናይትድ ስቴትስ ምክር ቤት ያጠናቀረችውን ዘገባ ቆንጅታዬ ታቀርበዋለች።
የሚስተር ትራምፕ የምርጫ ዘመቻና ሩሲያን የተመለከተው ብዙ ጥያቄዎች የተነሱበት የመወሰኛው ምክር ቤት ምስክር ሰሚ ሸንጎ የትናንቱ ውሎ ቃላቸውን ከሰጡት አንዱ የቀድሞ የዩናይትድ ስቴትስ የማዕከላዊ ስለላ ድርጅት ዲሬክተር ጆን ብራነን ነበሩ።
I encountered and am aware of information and intelligence that revealed contacts
በሩሲያ ባለስልጣናትና በትራምፕ የምርጫ ዘመቻ ውስጥ በነበሩ ሰዎች መካከል ግንኙነትና ንግግር እንደነበረ የሚያመለክቱ መረጃዎች ደርሰውኛል። ስለሆነም ሩሲያውያኑ ከነዚያ ግለሰቦች በኩል ትብብር አግኝተው ይሆን እንዴ የሚለው ጥያቄ በአእምሮዬ መጥቶብኛል።
ባለፈው የአውሮፓውያን 2016 ዓመተ ምህረት ከፍተኛውን የዩናይትድ ስቴትስ የስለላ ድርጅት CIA ይመሩ የነበሩት ጃም ብራነን ሩሲያን ከትራምፕ የምረጡኝ ዘመቻ አባላት ውስጥ ተባባሪ መመልመልን ጨምሮ በፕሬዝደንታዊ ምርጫ ውስጥ የምታደርገውን አይን ያወጣ ጣልቃ ገብነት እንድታቆም አስጠንቅቄ ነበር ብለዋል።
Frequently individuals who go along that treasonous path do not even realize they're along that path and so
ብዙን ጊዜ የሀገር ክህደት ተግባር እየፈጸመ ያለ ሰው መመለሻ የሌለው ደረጃ እስኪደርስ ድረስ ምን ያደረገ እንደሆነ አይገነዘበውም።
አሁን ደግሞ የፕሬዝደንት ትራምፕ የቀድሞ የብሔራዊ ጸጥታ አማካሪ ማይክል ፍሊን ህገ መንግስታዊ መብታቸውን ተጠቅመው ራሳቸውን በወንጀል ሊያስጠይቅ የሚችል የምስክርነት ቃል ለመስጠት ፈቃደኛ ባለመሆናቸው የተያዘውን ምርመራ ይበልጡን አዳጋች ማድረጉ አይቀርም። የሩሲያን አድራጎቶች በተመለከተ የጀነራል ፍሊን ጉዳይ አንዱ ቁልፍ አካል ሲሆን የቀድሞው የሲአይኤ ዳይሬክተሩም በጉዳዩ ላይ መወሰኑ የህግ አስከባሪው ክፍል ፈንታ ነው ሲሉ ለዩናይትድ ስቴትስ ምክር ቤት ሸንጎ አስገንዝበዋል። የቀድሞው የሲአይኤ ዳይሬክተር ለምክር ቤቱ የምስክርነት ቃላቸውን ከመስጠታቸው ከጥቂት ሰዓታት አስቀድሞ ፕሬዝደንት ትራምፕ ከሩሲያ ጋር አልተመሳጠሩም ብላችሁ በይፋ አስተባብሉ ብለው ሁለት ከፍተኛ የዩናይትድ ስቴትስ የስለላ ባለስልጣናትን ጠይቀዋል የሚሉ ዘገባዎች ወጥተዋል። ፕሬዝደንቱ ጠየቋቸው ከተባሉት ባለስልጣናት መካከል አንደኛው የብሔራዊ ስለላ ዳይሬክተር ዳን ኮትስ ለመወሰኛው ምክር ቤት ሸንጎ ጉዳዩን አስመልክተው በዝርዝር ለመናገር ፈቃደኛ ሳይሆኑ ቀርተዋል።
I don't feel it's appropriate to characterize discussions and conversations with the president.
ከፕሬዝዳንቱ ጋር የተደረጉ ውይይቶችና ንግግሮችን እንዲህ ነው ብሎ ዘርዝሮ ማውሳት ትክክል መስሎ አይታየኝም።
ከፖለቲካ ራሳቸውን ሆም ብለው ገለል አድርገው እንደሚሰሩ ለሴኔቱ የተናገሩት ዳን ኮትስ ምስጢራዊ መረጃዎች ሾልከው መውጣታቸው በጥልቅ እንደሚያሳስቧቸው ሲናገሩ ከመስክርነት ቃል ሰሚው ሸንጎ አባል የኒው ሜክሲኮ ዲሞክራት ሴኔተር ማርቲን ሃይንሪች ጥያቄ ቀርቦላቸዋል።
If the president held any other position in our government, what he told the Russians could be considered the mother of all leaks. Was it dangerous for the president to share that classified information?
ፕሬዚደንቱ ሌላ የመንግስት ስልጣን ያለው ሰው ቢሆኑ ኖሮ ለሩሲያውያኑ የነገሯቸው ነገር ከምን ጊዜውም የከበደ ምስጢር የማዝረክረክ ተግባር ተደርጎ በታየ ነበር። ፕሬዚደንቱ ያን ምስጢራዊ መረጃ ለሩሲያ ማቀበላቸው አደገኛ ድራጎት ነበር።
ዳን ኮትስ በውጭ ሀገር ጉዟቸው ምክንያት ፕሬዝደንቱን ስለ ጉዳዩ ለማነጋገር ሳይችሉ መቆየታቸውን ለምስክርነት ቃል ሰሚው ሸንጎ አስታውቀዋል።
አድማጮች ለምሽቱ የተመረጡት የዜና ትንታኔ ርዕሶች አበቁ። የምትከታተሉት በ19፣ 22 እና 25 ሜትር ባንዶች ነው። አሁን በነጻው የስልክ መስመር 2022059942 የውስጥ መስመር 14 ከተቀበልናቸው ከእናንተ አስተያየቶች ለሰዓቱ ጥቂቱን እንሰማለን።
ተናስተልኝ ቢዎች እንደምን አላችሁ? ዶክተር ቴዎድሮስ አዳነው የቀድሞ የውጭ ጉዳይ ሚኒስቴርና የጤና ጥበቃ ሚኒስቴር በሰፊ የድምጽ ልዩነት የተባበሩት መንግስታት የጤና ድርጅትን ለመምራት ተሾሙ። ደስ ይበላችሁ። ለተቃዋሚዎችም ለደጋፊዎችም መልካም የቴዎድሮስ አዳነው የሥራ ጊዜ ይሁንላቸው። ሰውየው ብቁና ጥሩ የሆኑ ሰውዬ ናቸውና ለሚቀጥሉት 5 አመታት ጥሩ ያመራር ጊዜ እንደሚኖራቸው እመኛለሁ። አመሰግናለሁ።
ከስልም ቪው ሰላም ለእናንተ ይሁን። ዶክተር ቴዎድሮስ አዳነው በመመረጣቸው ደስ ብሎኛል። ጥፋት ይኖር ይችላል ሀገራችን ላይ ያንን አይደለም ማለት ወደፊት የተፈውን ጥፋት አይተው ያንን ነገር አስተካክለው መልካም የሥራ ዕድል እንዲሆንላቸው እየተመኘሁኝ ወደፊት ሀገራችንን በጤና ዘርፍ እንደሚተባበሩ እርግጠኛ ነኝ። እኔ ኢህአዴግን መደግፍ ሰው አይደለሁም፣ አልደግፈውም። ግን ለአፍሪካም ይሁን ለዓለም ዶክተር ቴዎድሮስ አዳነው ይገባዋል። ያው እንግዲህ የወያኔ አስተዳደር ደግሞ ቢሻሻል ደስታዬም ወደ የለውም። አመሰግናለሁኝ። ከኖርዝ ካሎሪና ታሪክ ለማ።
ሀሎ፣ የአሜሪካ ድምፅ ሬዲዮ የአማርኛ ክፍል። ስለ ቴዎድሮስ አዳነውም በተለያየ ሁኔታዎች ሰዎች አስተያየት እየሰጡ ነው። የሰኞ አንድ የቴዎድሮስ ደጋፊ ቢትሮስ ቢትሮስ ጋሊ ኮኮፊ አናን ሲመረጡ አፍሪካኖች ጥቁሮች ሆ ብለው መረጧቸው፣ በጸሎቱም ደግፏቸው ብለዋል። እነዚህ ሰዎች ሁለት እኮ ንጹህ ሰዎች ናቸው፣ በወንጌል የማይጠየቁ ናቸው። ቴዎድሮስ አዳነው ግን የወያኔ አባል ህጻናቶች የሚገድል ድርጅት ነው እንጂ እነዛ ንጹህ ቢሆኑ እኮ ማንኛውም ኢትዮጵያዊ ይደግፋቸው ነበረ። ከሌሎቹ ጋር አታዛሙ። በዛ ላይ ብንስማማ የተሻለ ነው። ይዝጌር ስልኝ ተመስገን ወልቃይት ዋሽንግተን ዲሲ።
አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። አድማጮች፣ የስቱዲዮ ሰዓታችን አሁን ከምሽቱ 3:32 ያመለክታል። አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐዬ ነን። ሁለተኛውን አጋማሽ ስርጭታችንን በርዕሰ ወሬዎቹ አሁን ወደ ቀደመው ቅንብር ኢትዮጵያ በአሜሪካ
እንደመሰነበታችሁ የኢትዮጵያን ፕሮግራም ተከታታዮች፣ የዛሬ እንግዳዬ ከኢትዮጵያ በስደት ኬንያ ከገባ በኋላ የዚያ አገር ቆይታው እዚህ ዩናይትድ ስቴትስ መጥቶ ያሳየው ስኬት አስተናቂ ነው፣ ምናልባትም ለማመን የሚከብድ። ላስተዋውቃችሁ፣ ሙያውን ወይም የሚሰራውን ቀደም ብሎ ነግሮኝ ነበርና ከውይይታችን በፊት ምን ወይንም ማን ብዬ ልጥራህ፣ እንዴትስ ላስተዋውቅ አልኩት።
ቺፍ ሰይፉ ረጋሳ
በቅድሚያ አመሰግናለሁ። እንግዲህ
እሺ፣ እኔም አመሰግናለሁ።
በወጣትነት እድሜ ስላለህ አንተ እያልኩ ባዋይህ ቅር አይልህም?
አይ ቅር አይለኝም።
እዚህ እንዴት ደረስክ ከማለት በፊት ኢትዮጵያ እንዴት እንደቆየህና እንዴት እንደወጣህ ባጭሩ ሰብሰብ አድርገህ ንገረኝና ወደዚህ ወደ አሜሪካ የህይወት ተሞክሮህ መለሳለሁ።
ተወልጄ ያደግኩት የድሮ አሮጌ ቄራ የሚባለው አካባቢ ነው።
አዲስ አበባ?
አዲስ አበባ።
ምን ትሰራ ነበር አዲስ አበባ ቺፍ?
እንግዲህ የኢትዮጵያ ትምህርት ቤት ጨርሼ እንደወጣሁኝ በወቅቱ አንዳንድ ነገሮችን ስራ ነበረ። ለተወሰነ ጊዜ ለህንድ ኤምባሲ አታሼ ለነበረ ሰውዬ ሰንጄ ኩማር ቨርማ ለሚባል ሰውዬ ማስተርጓሚ ነበርኩኝ። ከዛ በኋላ ደግሞ በነጻ ምንጭ ዘጋቢነትም አንዳንድ ጽሁፎችን ለተለያዩ የነጻ ምንጭ ጋዜጣዎች አቀርብ ነበረ።
ለማለማ ነው መዘግብ የነበረው? ገብታ
አሁን እየጠፉ ናቸው። እነ ኢትዮጵስ የሚባሉ ነበሩ፣ እነ መብሩክ የሚባሉ ነበሩ።
እዛው ላሉ ነጻ ጋዜጦች
የነጻ ምንጭ በብር ስም እየተጠቀምኩኝ በተለያየ ጊዜ ጽሁፎች አቀርብ ነበረ። በኋላ ግን ሁኔታዎቹ እየከረሩ ሲመጡና አላስፈላጊ ነገሮች እያጋጠሙኝ ሲመጣ በተለይ
ምን ማለት
እንግዲህ አንዳንድ የማቀርባቸው ጽሁፎች በግዢው መንግስት ላይ ያሉትን ደካማ ጎኖች የሚያንጸባርቁ ነበሩ። ይህንን ደግሞ የሚያውቁ የእነሱ አባላት ነበሩ እና እነሱም በተለያየ አጋጣሚ የተለያየ ችግር ሊያደርሱብኝ ሞክረው ነበረ። በኋላ የሁሉን ነገር ሳመዛዝንና ስመለከት አገሪቱ ውስጥ የነበረው ሁኔታ እየከፋ በመሄዱና ለእኔም አስጊ ደረጃ ላይ ስለደረሰ እንደውም የብር ስም እየተጠቀምኩ ለመጻፌ እንጂ እንደዚሁ በግልጽ ጽፌ ቢሆን ኖሮ ሌላ ብዙ ችግሮችም የሚመጣብኝ መሆኑን ሳረጋግጥና በተለይ በነጻ ምንጭ ዘጋቢዎች ላይ እየደረሰ የነበረ ችግር ስንመለከት እንግዲህ ወደ ኬንያ በስደት ላይ ሄጄ ነበር።
ኦ ወደ ኬንያ ከመሰደድ በፊት ኢትዮጵያ በምትጽፈው ምክንያት በመታወጣው ጽሑፍ ምክንያት የመንግስትን ፖሊሲ የሚተች ነው ብለኛልና የደረሰብህ ነገር ነበር ቺፍ ረጋሳ?
እንዲሁ ሆም ብሎ በእንግዲህ ይሄ ነው ብለህ ቬሪፋይ መታረጋውን መታረጋግጥ ነገር የለም። ግን የነሱ አባሎች ያው የመንግስት አባሎች መተው በተለያየ አጋጣሚ ያስሩን ነበር። በተለይ እኔ አካባቢ ተወልደን ያደግን ሰዎች በተለያየ ሰዓት ባሰኛቸው ሰዓት በተመቻቸው ሰዓት ሁኔታዎቹን በሆነው ባልሆነው ሰበብ ምክንያት የሚያስሩበትም ሁኔታ ነበር። በፍርድ ቤትም አያቀርቡህም መፍት እንዳለው ሰው ያስሩሃል፣ በተመቻቸው ሰዓት ደሞ ይለቀዋል። ይሄ እንደ ማስፈራሪያ አይነት ነገር በተለያየ መልኩ መታረጋው ነገር ሁለት ሶስት ጊዜ በተለያየ አጋጣሚ ያስሩናል።
ወደ ኬንያ ተሰደድክ በዚህ ምክንያት ሁኔታው አስፈርቶ ማለት ነው?
አዎ።
ኬንያ ስንት ጊዜ ቆየህ ወደ አሜሪካ ከመጣህ በፊት?
እንግዲህ ኬንያ ወደ አንድ አመት ተኩል አካባቢ ነው የቆየሁት። ኬንያ
ምን እየሰራህ?
ኬንያ በመቆይበት ሰዓት እኔ በወቅቱ በተባበሩት መንግስታት ድርጅት በኩል የተባበሩት መንግስታት የጸጥታ ምክር ቤት የስደተኞች ጉዳይ ተጠሪ እንግዲህ ኢትዮጵያዊ ስደተኛ መሆኔን የስደተኛ መብቴን አረጋግጦ ተቀብሎ በናይሮቢ ከተማም ሆነ በኬንያ ውስጥ የምኖር ሁሉ ቦታ እንድኖር የሚፈቅድ ማንዴት ሰጥቶኝ በኬንያ ውስጥ ለተወሰነ ጊዜ ኖር ነበር። ነገር ግን እዛ በመቀመጥበት ሰዓት እኔ በወቅቱ የአሜሪካንን ኤምባሲ ላይ የደረሰ የቴሮሪስቶች ጥቃት ነበረና
ያንን
በ1998 አካባቢ ነው ኤምባሲው በቴሮሪስቶች የደረሰውን ጥቃት ለመመርመር ከመጡ የአሜሪካን ኢንተለጀንስ ሰራተኞች ጋራ ሰራ ነበር። ናዛም ኬንያ ውስጥ ያለው
ማለት ይሆናል።
በማስተርጎምም አንዳንድ ነገሮችን ከተለያዩ ኤምባሲዎች ዶክመንቶችን በማምጣት እንደገና ደግሞ አንዳንድ የሚደረጉ ግንኙነቶች ላይ ብዙ ቁልፍ ነገሮችን ከነሱ ጋር ሆኜ እነሱ በፈለጉኝ ቦታ ሁሉ ከነሱ ኢንተለጀንስ ሰዎች ጋር አሰራ ነበር። እንግዲህ በዚህ ሀገር የአሜሪካን መንግስት ስለላ ሰዎች ነው የሚባለው፣ ግን የኤፍቢአይ ሰራተኞች ናቸው። ከነሱ ጋር ነበር የምሰራው።
የፌደራሉ የምርመራ ቢሮ ነው የሚባለው።
የፌደራሉ የምርመራ ቢሮ ነው የሚባለው። ኤምባሲው ደግሞ የሀገሪቱ መንግስት የአሜሪካን መንግስት ንብረት ስለሆነ ያ ንብረቱ ላይ የደረሰውን ሁኔታ ለመመርመር የፌደራሉ መርማሪዎች ጋራ ነበር የምሰራው የነበረው።
አንድ ነገር ግን የሚገርም ነው። አሁን ያለህበት ስልጣን ከፍተኛ ነው። አሜሪካን የማምሸራ ቺፍ ዋና አዛዥ ነህ። እንግዲህ ቺፍ ረጋሳ ነው የምትባለው፣ ግን ይሄን የፖሊስ ነገር ቀደም ብለህ ጀምረዋል ማለት ነው። እንዴት አመኑህ የአሜሪካ ባለስልጣናት አብርሃቸው እንድትሰራ? ከዛም አልፎ በተለያዩ ኤምባሲዎች ይሄድ መረጃ ፋይሎች እና ምን ለማቅረብ እምነቱን ከየት አገኙ? አንተ ከኢትዮጵያ ተሰደህ የመጣ ስደተኛ ነህ፣ ጥገኝነት ፈላጊ ነህ።
አዲሱን እናመሰግናለን። እንዲሁም እንግዳውን ተከታይ ፕሮግራም የዚህ ተከታይ በሚቀጥለው ሳምንት ይኖረው ይሆናል። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፉ ስርጭታችን ነው። እስከ ምሽቱ 4 ሰዓት ይቀጥላል። አሁን ዲሞክራሲ በተግባር
የኢትዮጵያ ብሔራዊ አንድነት ጉባኤ በሲያትል የሚባል መድረክ የፊታችን ቅዳሜ እሁድ የሚካሄድ በኢትዮጵያ ወቅታዊ የፖለቲካ ሁኔታ ላይ ያተኮረ የሐሳብ ልውውጥና ውይይት መርሃ ግብር አዘጋጅቷል። በመድረኩ ላይ የክብር እንግዳና ዋና ተናጋሪ ይሆናሉ የተባሉትን ፕሮፌሰር መስፍን ወልደማርያምን ጨምሮ በርካታ በንቃት የሚንቀሳቀሱ ተሟጋቾች እንዲሁም ታዋቂ ምሁራንና የተለያዩ የድርጅቶች መሪዎች እንደሚገኙበት በተገለጸው በዚሁ መድረክ ላይ ከወቅቱ ፖለቲካ እስከ ሃይማኖት፣ ጎሳ፣ ዲሞክራሲ፣ ሰብአዊ መብቶች፣ መገናኛ ብዙሃን ንግግሮች እንደሚያደርጉና ውይይቶች እንደሚካሄዱ የመድረኩ ሊቀመንበር ዶክተር አሸናፊ ጎሳዬ ለአሜሪካ ድምጽ ሬዲዮ ገልጸዋል። ሰለሞን አባተን ያነጋገራቸው ቀጥሎ ይቀርባል።
ዶክተር አሸናፊ ጎሳዬ በጣም አመሰግናለሁኝ ለጊዜው። እንደምን አመሹ?
እግዚአብሔር ይመስገን ደህና አመሸሁ።
እግዚአብሔር ይመስገን ደህና ነኝ። የኢትዮጵያ ብሔራዊ አንድነት ጉባኤ ቅዳሜና እሁድ ግንቦት 19 እና ግንቦት 20 ሲያትል ከተማ ላይ ጉባኤ እንዳዘጋጀ እያስተዋወቃችሁ ነው ያላችሁት። ይሄ ግንቦት ደግሞ በኢትዮጵያ የፖለቲካ ሕይወት ውስጥ በጣም ብዙ ታሪክ ያለው ወር ነው። እንደው ከቅርብ ጊዜ ትውስታችን እንኳን ብንነሳ ግንቦት 8 ግንቦት 13 ግንቦት 16 ግንቦት 20 በዚሁ ሰሞን ውስጥ እናንተ ይሄንን ጉባኤ ጠርታችኋል። በዚህ ጉባኤ ውስጥ በጣም በርከት ያሉ አጀንዳ ያዛችሁ ይመስላል። አሁን ያለው የኢትዮጵያ የፖለቲካ ቀውስና ለዲሞክራሲያዊ ለውጥ የሚደረግ ትግል፣ የሃይማኖት ተቋማት ሰላምና አንድነትን ለማበረታታት ያላቸው ቦታ፣ ብሔራዊ አንድነትና ትስስርን ለማጠናከር ነጻ ሚዲያ ያለው ቦታ ወይም ሚና፣ ጎሳዊ ብዝህነትና ብሔራዊ አንድነት፣ ዲሞክራሲያዊና ሰብአዊ መብቶች፣ የጋራ ራዕይና ብሔራዊ አጀንዳ በሚሉ ጉዳዮች ላይ ለመነጋገር ማሰባችሁን ያወጣችሁት ጊዜያዊ መርሃ ግብር ይናገራል። ሰፊ ጉዳይ ነው ያነሳችሁት። እስቲ ጠለቅ ብለን ከመግባታችን በፊት በቅርጽ ጉዳዮች ላይ እንነጋገርና ለመሆኑ እርሶ ማን ነዎት?
እኔ አሸናፊ ጎሳዬ ይባላለሁ። ሲያትል ከተማ ነዋሪ ነኝ። እኔ እንግዲህ ዋናው በሀገራችን ኢትዮጵያ ሰላም እንዲኖር፣ ሰብአዊ መብቶች እንዲከበሩ፣ የሀገራችን አንድነት ተጠብቆ ሁላችንም በአንድነት እንድንኖር ከሚፈልጉ አንዱ ነኝ። ለዛም አንዳንድ እንቅስቃሴዎች አደርጋለሁ። ከተማችን ከሚገኙ ተመሳሳይ ሀሳብ ካላቸው ጋር ተሰባስበን የኢትዮጵያን ፐብሊክ ፎረም ኢን ሲያትል የሚባል ከማቋቋም
የኢትዮጵያውያን ህዝባዊ መድረክ ማለት ነው ሲያትል ውስጥ
እና ላለፉት 7 አመታት ማለት ይችላል የተለያዩ መድረኮችን በመፍጠር እንግዶችን እየጋበዝን ታዋቂ ግለሰቦች፣ የፖለቲካ መሪዎች፣ የሃይማኖት መሪዎች፣ አዲስ ሐሳብ ይዘው የመጡትን ሁሉ እየጋበዝን እያመጣን ከህዝብ ጋር እንዲወያዩ እናረጋለን። በከተማችን የሚኖሩ በተለያየ ኮሚኒቲ የተሰባሰቡትንም እንደዚሁ ይሄ በብሔር በሃይማኖት በምን ተከፋፍሎ ከመኖሩ ወደ አንድ ላይ መጥተን በአንድ መድረክ ብንወያይ የተሻለ ውጤት ይኖራል እያልን እንደዛ አይነት ኢቨንቶችን እናዘጋጅ ግሩፕ እንመራለሁኝ ከተማ።
ስለዚህ የኢትዮጵያ ብሔራዊ አንድነት ጉባኤ በሲያትል እርሶ ያቋቋሙትና የመሰረቱት ድርጅት ነው ማለት ነው?
ፎረሙ ነው የጋበዘው። ነገር ግን ለብቻ መድረኩ ነው የጋበዘው። ለብቻችን ያደረግነው አይደለም። ኢትዮጵያን ብሔራዊ አንድነትን የሚፈታተን ጉዳይ የፖለቲካ ቀውስ ውስጥ ነው የምንገኘው። ስለዚህ ዝም ብለን ማየት የለብንም። ፎረሙ እንደ ድርጅት ሆኖ ከሌሎችም በኢትዮጵያ ጉዳይ ላይ ያገባናል የሚሉት በሲያትልና አካባቢ የሚኖሩ ተሰባስበን ትልቅ ግሩፕ እንደ ፕሮጀክት ይዘን ላለፉት 6 ወራት ማለት ይቻላል ስንሰራበት የቆየነው የመጨረሻ ውጤቱ የፊታችን ቅዳሜና እሁድ የሚታየው ይሄ በአይነቱ ልዩ የሆነ ብሔራዊ ጉባኤ ነው ያዘጋጀነው።
ይሄ መድረክ ለመሆኑ እስካሁን ድረስ ካየናቸው ሌሎች መድረኮች በምንድን ነው የሚለየው? ነው ወይስ ለመቀጠል ነው ሌሎች እየሰሩ ያሉትን ስራ የምታስቡት?
እንግዲህ እኛ የተቻለንን ያህል የኛ በግራስሩትስ ሌቭል ያለ የአድቮኬሲ ግሩፕ ነው።
ተሟጋች ቡድን እንደማለት ነው።
አዎ፣ እኛ የፖለቲካ ድርጅት አይደለንም። ከየትኛውም የፖለቲካ ድርጅት ጋር አንቆምም፣ አንወግንም። ለሁሉም ግን መድረክ እንሰጣለን። በአብዛኛው ጊዜ አንድን የፖለቲካ ድርጅት ብቻ ለብቻው ወይም መሪ አምጥተን የምናወያይ ሳይሆን የተለያየ ሀሳብ ያላቸውን አንድ መድረክ ላይ በማምጣት እንዲወያዩ እርስ በርሳቸው ቢቻል በሚያስማሟቸው ኤሪያዎች ተስማምተው አብረው የሚሰሩበትን ነገር ማመቻቸት ነው የእኛ አብዛኛው ትኩረታችንና ስራችን።
ዶክተር አሸናፊ ለመሆኑ ይሄንን ካሉ እነማንን ጋብዛችኋል? በዚህ ጉባኤ ላይ እነማንስ እንደሚገኙ አሳውቀዋችኋል?
ብዙ ነው ለመጋበዝ የሞከር ነው። በተቻለን መጠን ተሳታፊዎቹ ወይም እንግዶቻችን ኢትዮጵያን እንዲመስሉ ስብጥሩ በብሔርም ሲታይ፣ በሃይማኖትም ሲታይ፣ በጾታ እንዲሁም በእድሜ ይብን የተመጣጠነ እንዲሆን የተቻለንን ሁሉ አድርገናል። ሁሉም ጥሪ ያስተላለፍንላቸው ጥሪያችንን በደስታ ተቀብለዋል። ሆኖም ግን በጤና ምክንያት የእስልምና ጾም የሚገባበት የረመዳን ሳምንት በመሆኑ ምክንያት ቀደም ብሎ ሌላ ፕሮግራም ስላላቸው በተለያየ ምክንያት ሊገኙ ያልቻሉ ቢኖሩም ግን በጣም ጥሩ ቁጥር አለን። በጣም ታዋቂ ሰዎች ይገኙበታል። ከጋበዝናቸው ውስጥ ታዋቂ ብለን ዋነኛ ተናጋሪዎች ለምሳሌ አንጋፋው የሰብአዊ መብት ተሟጋጅ ፕሮፌሰር መስፍን ወልደ ማርያም ይገኙበታል። እሳቸው ይመጣሉ ብለን ነው የምንጠብቀው። ኮንፈርምድ ነው፣
አረጋግጠዋል እንደሚገኙ እሳቸው።
አዎ፣ እሳቸው ያሉት ስለ ኢትዮጵያ አንድነት በሚወራበት ምክር በሚደረግበት ሁሉ እገኛለሁ፣ እድሜዬ ጤናዬ ሁሉ አያግደኝም ብለው ነው የሚመጡት ለዚህ ጉባኤ እና ትልቅ ክብር የሰጡ ሰው ናቸው። እኛም እጅግ አድርገን እሳቸውን የምናከብረውና የምናመሰግነው።
ዶክተር አሸናፊ እንግዲህ የምትናገሩት ስለ ብሔራዊ አንድነት ጉዳይ ነው፣ ስለ መግባባት ጉዳይ ነው እንደሚመስለኝና የገዢውን ፓርቲ ወገን ወይም በኢትዮጵያ መንግስት በኩል ያለ አላየሁኝም እዚህ ውስጥ ጋብዛችሁ ይሆን?
በእውነቱ አልጋበዝንም። ያልጋበዝንበት ምክንያት ምንድነው? ከተለያየ እንትን የምናየው እስካሁን በተደረጉ ሙከራዎች ሁሉ በቪዥን ኢትዮጵያ ግሩፕ ውስጥ አለሁበት። እዛ ላይም ሆነን የተለያዩ ፔፐሮች እንዲቀርቡ ግብዣ አድርገን በግልም ያለው የገዢው ፓርቲን የሚወክሉ ወገኖች ሁሉ እንዲገኙ ሁሉ መድረክ ፈጥረን በፍጹም ለመወያየትና ለመቀራረብ ፍቃደኝነት እንደሌለ ነው የምናየው። እነሱ መጥተው መወያየት ቀርቶ ሌሎች የተቃዋሚ ድርጅቶች ሀገር ውስጥ ያሉት መሪዎች መጥተው እንዲህ አይነት መድረክ ላይ እንዲሳተፉ ፈቃደኝነት የለም። በተለያየ ምክንያት ጉባኤ ሊሳተፉ የሚመጡ ሰዎችን ሁሉ የማገድ የመከልከል አዝማሚያ ነው እና ያለው። ስለዚህ ይሄ ፎከስ ያደረገው ተቃዋሚው ጎራ ያሉትን አሰባስቦ መጀመሪያ ማነጋገር፣ ከዛ በኋላ ደግሞ የሚቀጥለው ደረጃ በምን በሚደርስበት ጊዜ ከመንግስት ወገን ደግሞ ፈቃደኝነቱ ሲኖር በቀጣይነት እነሱንም ጨምረን ሰፋ ባለ መድረክ ደግሞ ውይይት የሚካሄድበት ነው። ይሄ እንግዲህ ወደዛ አይነት ውይይት ለመግባት የመጀመሪያው ነው ማለት ይቻላል።
ዶክተር አሸናፊ እንግዲህ በእኛ እድሜ እንኳን ስንመለከት የኢትዮጵያ ሁኔታ የኢትዮጵያ ፖለቲካ ምን እንደሚመስል እንዴት አይነት የመቀየርና የመገለባበጥ ሁኔታ ሲያሳይ እንደቆየ እናያለን። በጸበኝነት፣ በመጠራጠር፣ በመቋሰል፣ በእልህ፣ በመናናቅ ላይ የተመሰረተ ፖለቲካ ነው ሲራመድ ብዙ ጊዜ የሚታየው። ብዙ ጊዜም የጎሳና የዘር ጠረን በግልጽ እየተወራም ይሁን በግልጽ ሳይወራ ስር እየሰደደ ያለበት ሁኔታ ነው የሚንጸባረቀው። ይሄንን ገጽታ ለመለወጥ የሚደረግ ሐሳብ፣ የሚደረግ ንግግር አለ? ተስፋስ አለ ብለው ያምናሉ እርሶ? ዶክተር አሸናፊ፣
አዎ ትክክል እንዳልከው ይሄ በጣም ጥሩ ጥያቄ ነው። እኛ ኢትዮጵያውያን ለዘመናት የማንነታችን መገለጫ የሆኑት ብሔር፣ ቋንቋ፣ ሃይማኖት ሳይለያዩን ተጋብተን ተዋልደን ተከባብረንና በፍቅር በደግም ሆነ በክፉ ጊዜ አብረን ኖረናል። ሆኖም ግን ከቅርብ ጊዜ ወዲህ ህዝብን ከህዝብ ለመነጠል ይሄ ተስማምቶ የነበረውን ህዝብ ለማለያየት የሚደረጉ ሙከራዎች አሉ። ምንም ሳንደባበቅ መነጋገር አለብን እነዚህን ነገሮች። የስርዓቱ ዋና መሰረት የሆነው በእነዚህ ዙሪያ በመከፋፈል የስልጣን ጊዜን የማራዘም ነገር ነው የሚታየው። የብሔራዊ አንድነት ጉዳይ ወደኋላ ተብሏል። ብሔርተኝነት እየገነነ መጥቷል። ስርዓቱን በሚያራምደው ኃይል ብቻ ሳይሆን ሌሎችም ኃይሎች ያንን ተጠቅመው በዛ የፖለቲካ ጨዋታ ውስጥ ነው ያሉት። ልዩነቶች አሉን። የስ ልዩነቶቻችንን ማክበር መጠበቅ ይኖርብናል። ነገር ግን አንድ የጋራ ቤት አለ። ያ የጋራ ቤታችን ኢትዮጵያ ነች። የኢትዮጵያ አንድነት ደግሞ ጥላ ከለላችን ነው። ስለዚህ በፍጹም እሱ ለድርድር የሚቀርብ ጉዳይ አይደለም። ያንን መልሰን ለማምጣት ብሔራዊ አንድነታችንና ማንነታችንን ለማስጠበቅ የመጀመሪያው እርምጃ መሆን ያለበት መነጋገር ነው። ቁጭ ብለን መነጋገር። ያለፉ ስህተቶች ሊኖሩ ይችላሉ። ካለፉ ስህተቶች መማር፣ ቀጣይ ጉዟችን ምን እንደሚመስል በጋራ መቅረጽ፣ ራዕያችን የምንለውን ነገር ማስቀመጥ ይኖርብናል። ይህ መድረክ የተፈጠረው ያንን ለማመቻቸት ነው። ሳንሰለች መወያየት አለብን። መተማመን የሚባለው ነገር ሊመጣ የሚችለው በመነጋገር ነው። መነጋገር ያቀራርባል። መነጋገር መተማመንን ይወልዳል።
የኢትዮጵያ ብሔራዊ አንድነት ጉባኤ በሲያትል መሪ ዶክተር አሸናፊ ጎሳዬን እናመሰግናለን። አድማጮች፣ ከዶክተር አሸናፊ ጋር የተደረገውን ቃለ ምልልስ ሙሉውን በዌብሳይታችንና በፌስቡክ ገጻችን ላይ ታገኛላችሁ። አሁን ወደ መጨረሻው የምሽቱ ቅንብር ነው የምንሻገረው። ሴቶችና ቤተሰብ፣ አዘጋጅና አቅራቢ ቆንጂት ታየ።
በርስ ጦርነት ባዳሸቃት በየመን በዋና ከተማዋ ሰንዓ የሚኖሩ ኢትዮጵያውያን ስደተኞች ሊመለከተን እና ከለላ ሊሰጠን የሚገባው የተባበሩት መንግስታት የስደተኞች ኮሚሽንን ጨምሮ
አንድም ተመልካች አጥተናል። ይበላው ያድርበት አጥቶ የሚራበው ደጅ የሚያድረው ብዙ ነው ይላሉ። አገሬውም እንኳን ለኛ ሊደርስ ለራሱም መከራ ውስጥ ነው። አሁን ደግሞ የኮሌራ ወረርሽኙ ተጨምሮ ችግሩን አግዝፎታል ብለዋል። ኢትዮጵያውያኑና ኤርትራውያኑ ስደተኞች ታዲያ አንድ ማህበር አቋቁመው ያገኙዋትን ተቃምሰው ማደሪያውንም ተጋርተው እንደሚኖሩ ከማህበሩ መስራች አባላት አንዲቱ ገልጻልኛለች። በሞትና ህይወት መሃል ነንና ወገን ይስማልን ያሰማልን ትላለች ሰብለ ዮሐንስ።
እሺ፣ ይሄንን ብለኛ ስለፈታችሁ እነስ ቢዮዎች በጣም ነው እናመሰግነው። ስሜ ሰብለ ዮሐንስ መሐመድ ይባላል። ማንዴት ሪፊጂ አሶሲዬሽን መስራቾች ነን እና በየመን ውስጥ አሁን በጣም በጣም ትልቅ ችግር ላይ ነው ያለነው። ጦርነቱ፣ በሽታው፣ ሁሉ ነገር ተደማምሮ ማለት ነው የሚሰማን አተን በትልቅ ችግር ውስጥ ነው የምንገኘው። እና አሁን እኛ የምንፈልገው ኢንተርናሽናል ፕሮቴክሽን ማለት የዓለም አቀፉ ህብረተሰብም ሆነ ኢትዮጵያውያኖች በሂውማኒቲ አክቲቪቲ የሚሰሩ ኢትዮጵያውያኖች ካሉ እኛን እንዲተባበሩንና እንዲረዱን ድምጻችንን እንዲያሰሙልን ለዩኤንኤችሲአርም ቢሆን ማለት ነው። በዩኤንኤችሲአር ስርም ብንሆን አሁን ዩኤንኤችሲአር ለኛ ምንም የሚያደርገው ነገር የለም።
ያቋቋማችሁት ማህበርስ እናንተ ያላችሁበት ቦታ ነው ብቻ ነው የሚንቀሳቀሰው ወይስ የመንስ በተለያዩ አካባቢዎች ያሉትን የሚያቅፋል?
ማንዴት ሪፊጂ አሶሲዬሽን በሰንዓ ውስጥ ብቻ ነው የሚሳተፈው። ወደ 350 አባላቶች አሉ። ግን ሪፊጂ በየመን ላይ ያለው 5000 ይበልጣል።
ስደተኛው
አይዋ ስደተኛው ከ5000 ይበልጣል። ይሄንን ያው ትሩ መረጃው በዩኤንኤችሲአር ይገኛል። ግን እኛ አሁን ራሳችን ተሰባስበን ያለነው 350 እንሆናለን።
እሺ፣ ኢትዮጵያውያኑ ስደተኞች ብቻ ናችሁ በዚህ ማህበር የተሰባሰባችሁት?
ኢትዮጵያኖችም አለን፣ ኤርትራውያኖችም አሉ።
እሺ፣ ምንድነው የምታደርጉት በማህበራችሁ አማካይነት ሰብለ?
አሁን ይሄ ማህበር አሁን በጣም ችግር ላይ ስላሉ እኛው ራሳችንን ያገኘነውን እርስ በርስ በመረዳዳትና በመተባበር ነው ያለነው።
ለምሳሌ
የበለጠውን በምግብ ላይ ነው። ለምን በአሁኑ ሰዓት ስደተኛ ምንም ነገር የሚያገኘው የለም። ስለዚህ ያገኘናትን ነገር ተካፍለን በጣም ለተቸገረው ህብረተሰብ።
የዕለት አኗኗራችሁን እስቲ ለአድማጮች አስረጂ።
ህይወታችን በጣም በጣም አስቸጋሪ ሁኔታ ላይ ነው ያለው። ድምጻችንን እንኳን ብናሰማ ሊሰማን የሚችል አካል አላገኘንም። ሰው በጣም ተጎድቷል። በጣም ከሚገባው በላይ አይደለም። እንኳን ሪፊውጁ ያገሩ ዜጋ እንኳን መንገድ ላይ የወጣበት ሰዓት ነው ያለው አሁን። እና የምን በጣም በጣም በመጥፎ ሁኔታ ላይ ናት ያለችው። እኛም ያለንበት ሁኔታ በጣም አስቸጋሪ ነው።
እናንተ፣ አንቺ፣ ሌሎችም የማህበሩ ጓደኞችሽ፣ የማህበሩ አባላት፣ ለምሳሌ የሴቶቹን እንኳን ለይተን ብናይ እንዴት አይነት አኗኗር ውስጥ ነው ያላችሁት? ቤት አላችሁ? ደጅ የሚያድር አለ? አደጋ ይደርስባችኋል? የመደፈር ስጋት አላችሁ? እስኪ ይሄን የመሳሰለውን አውሪኝ።
ማለት አሁን እዚህ ባለንበት አካባቢ ማለት ነው ብዙ ሴቶች የተጎዱ አሉ። ከእንደገና ደግሞ ቤት የሌላቸው አሉ። የተወሰነው ደግሞ ማለት ነው ቤት ያለውም አለ። ሁሉም ስደተኛ ተበታትኖ ነው ያለው። የሚያደርገው ግራ ገብቶት ማለት ነው በቃ ዝም ብሎ እየተመለከተ ነው ያለው። እና በጣም ሕክምና እንኳን ማግኘት የማንችልበት ደረጃ ነው ያለ ነው። ዩኤንኤችሲአር መታወቂያውን ሰጥቶናል፣ ግን ለሕክምና እንኳን ገንዘብ እያስከፈለን ነው ያለው። ይሄ ደግሞ መረጃ አለን። በሁሉም ቦታ ላይ ዩኤንኤችሲአር አሁን ሲጽፍ እረዳቸዋለሁ እያለ ነው የሚጽፈው፣ ግን እንደማይረዳን ሁሉ የወረቀት ማስረጃ አለ። እና ምንም አይነት ከየትም ቦታ እርዳታ የለንም። ስለዚህ ሪፊውጁ በአሁኑ ሰዓት በጣም በጣም በመጥፎ ሁኔታ ላይ ነው የሚገኘው።
ሰብለ፣ ቀደም ብሎ ጠቀስ አድርገሽው ነበረ የኮሌራ ወረርሽኝ በሀገሪቱ እንደተሰራጨ እየተስፋፋ እንደሆነ ነው የሚሰማው። እና እናንተ ያላችሁበት ሁኔታ፣ የጽዳቱ ሁኔታ፣ የውሃ ሁኔታ ችግር ሊኖር ይችላል። እና ከዚህ ወረርሽኝ አንጻር እንደው የመጋለጣችሁ ነገር እንዴት ነው?
በአሁኑ ሰዓት ማለት ነው ሰው በሽቶ አይደለም የሚታየው፣ ያገኘውን ስለፊት ማለት ነው ለሰዓት ላለችው ደቂቃ ረሃቡን የሚያስታግስበትን ስለሆነ ይሄ በሽታ ይደርስብኛል ብሎ አያስብም። እና በብዛት አሁን በበሽታውም ተጠቂ ሆኗል ሰው። ሪፊውጁ በጣም በጣም ችግር ላይ ነው ያለው።
ህጻናት አሉ፣
በጣም ህጻናቶች ብዙ አሉ፣ አዛውንቶች አሉ፣ ከአልጋ ላይ መነሳት የማይችሉ በሽተኞች አሉ። እነዚህ እንኳን ዩኤንኤችሲአር በፍጹም ሊረዳ አልቻለም።
አንቺ የምታውቂያቸው በዚህ በኮሌራ የተጠቁ ቤተሰቦች አሉ? ልጆች አሉ?
ያው እንግዲህ እኛ እስካሁን ድረስ 350 ውስጥ ማለት ነው እንደዚህ የተጠቃ የለም። ግን ከ350 ውጪ ወደ 5000 የሚደርስ ስደተኛ አለ። በየቦታው ተበታትኖ ስለሆነ ያለው ማለት ነው ብዙ እንደሚጋለጥ እርግጠኛ ነኝ። ለምን ተሽታ በጣም ተስፋፍቷል። የዩኤን ኤጀንሲዎች ከእንደገና ሎካል ኤንጂዎችም አሉ። ሁሉም የሚዘግቡት ዜና ላይ ማለት ነው በጣም እንትኑ በሽታው እንደተስፋፋ ሀገሪቷ በረሃብ በጣም እያለቀች እንደሆነ ነው ሁሉ የሚዘገበው። እና በጣም አስቸጋሪ ሁኔታ ላይ ነው ያለው።
በዚህ ማህበራዊ አማካይነት ሄዳችሁ እሮሯችሁን የምታሰሙበት ቦታ አለ? ተባበሩት መንግስታት የስደተኞች ኮሚሽን ሌላ ለምሳሌ እንደ ዩኒሴፍ የመሳሰሉ ወይም ደግሞ ሌሎች የበጎ አድራጎት ድርጅቶች አሉ?
ሁሉም ኤጀንሲዎች ሄደናል። ዩኒሴፍም ሁሉም ቦታ ላይ ማለት ነው ወረቀቶች ሁሉ ጽፈን አስገብተናል። የነሱ ግን መልስ ምንድነው? የናንተን የሚመለከተው ዩኤንኤችሲአር ነውና ዩኤንኤችሲአር ይበዳቸዋል ዩኤንኤችሲአር ሂዱ ነው የሚለው። ዩኤንኤችሲአር ደግሞ ስንሄድ ምንም አይነት እርዳታ አናገኝም።
አድማጮች፣ ሰብለ ከኢትዮጵያ በሶማሊያ በኩል አድርጋ ከወጣች 14 ዓመት ተቆጥሯል። እነኛን በመከራ ያለፈው ዓመታት 13 ዓመታት እንዳልኖርኩ ነው የምቆጥረው ትላለች። ከቆንጂት ታዬ ጋር ሰፋ ያለ ውይይት ነው ያደረገችው። በቀጣዩ ሴቶችና ቤተሰብ ትመለሳለች። አድማጮች፣ አሁን ስርጭታችንን ወደ ማገባደዱ እየተቃረብን ነው። የማጠቃለያ ወሬዎችን ባጫጭሩ ከአዳነች ታዬ።
የብሪታንያ ፖሊሶች ባለፈው ሰኞ ማንቸስተር በተደረገው የሙዚቃ ትርኢት ላይ የተፈጸመውን ጥቃት አጥፍቶ ጠፊው ብቻውን እንዳላካሄደው ግልጽ ነው ሲሉ ዛሬ ተናግረዋል። የምናካሄደው ምርመራ በመረብ ላይ ያተኮረ መሆኑ ግልጽ ነው ሲሉ የማንቸስተር የፖሊስ ኃላፊ ያን ሆፕኪንስ ዛሬ በጋዜጣዊ ጉባኤ ተናግረዋል። እስካሁን ባለው ጊዜ ከጥቃቱ ጋር በተያያዘ 4 ሰዎች እንደታሰሩ ሆፕኪንስ ገልጸዋል። የታሰሩት ሰዎች ከጥቃቱ ጋር ስላላቸው ግንኙነት የተገለጸ ነገር የለም። የብሪታንያ የአገር አስተዳደር ሚኒስትር አምበር ሩድ ሳልመን አብዴ የተባለው የ22 ዓመት ዕድሜ አጥፍቶ ጠፊ ጥቃቱን ከመፈጸሙ በፊት በብሪታንያ የስለላ አገልግሎት ይታወቅ እንደነበር ዛሬ ገልጸዋል። ብሪታንያ ውስጥ አሸባሪ ጥቃት የፈጸመው በሀገሪቱ ተወልዶ ያደገው ጅሃዳዊ ያቆሰላቸው ሰዎች አብሮ አደጎቹ እንደሆኑ ታውቋል። ብሪታንያ ላይ የሽብር ጥቃት ከፈጸመ 10 ዓመት በላይ አልፏል። የዝነኛዋን አሜሪካዊት ሙዚቀኛ አሪያና ግራንዴን ትርኢት ለማየት ከተሰበሰቡ ሰዎች መሃል 22 ሲገደሉ 59 ቆስለዋል። የብሪታንያ መንግስት የአሸባሪዎች አደጋነት ወደ ወሳኝነት ደረጃ ከፍ አድርጎታል። ባለስልጣኖች ይህን ሲያደርጉ ለሁለተኛ ጊዜ ብቻ ነው። ሳልመን አብዴ የተባለው አጥፍቶ ጠፊ ቤተሰቦች ሊቢያውያን ናቸው። እስላማዊ መንግስት ነኝ ለሚለው ቡድን በመመልመል ተግባር ከሚታወቀው ሰውና ከሌሎች ጅሃዳውያን ጋር ግንኙነት እንደነበረው ታውቋል።
አድማጮች፣ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ ለረቡዕ ምሽት ያጠናቀርነው የሚያዘጋጀነው ፕሮግራም በዚሁ አበቃ። ያስተናገድናችሁ አሉላ ከበደና
አዳነች ፍስሐየንን ከአቀናባሪያችን ንጉሱ ታምሬና ከተተኪው የስርጭት መሐንዲስ ከዋና አዘጋጇ ተስታበላቸውና እንዲሁም ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን።
ወደ ተከታዩ የትግርኛ ስርጭት የምንሸጋገርበት ለእኛም የምንሰናበትበት ተከታዩ ዜማ ይሆናል። መልካም ምሽት።
በእኛ በኩል ሰላም፣ ደህና እደሩ።
ta 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 ta